የዲደብሊው ዜና
እንደምናመሻችሁ። በመጀመሪያም ዋና ዋና ዜናዎቹ፣ በኦሮሚያ ክልል አርሲ ዞን እየሰፋ መጣ ያሉትን ጥቃት የመንግስት የጸጥታ አካላት ያላቸውን መዋቅር ተጠቅመው እንዲያስቆሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጠየቁ። በኢትዮጵያ የአውሮፓ ህብረት ልዑክና በአዲስ አበባ የሚገኙ የህብረቱ አባል ሀገራት ኤምባሲዎች ግንቦት 24 ቀን 2018 ዓ.ም ምርጫ ያልተካሄደባቸው የምርጫ ክልሎች ድምጽ የመስጠት እድል ይሰጣቸዋል የሚል ተስፋ እንዳላቸው አስታወቁ። ዲሞክራቲክ ኮንጎስ በኢቦላ መያዛቸው የተረጋገጠ ሰዎች ቁጥራቸው 343 ደረሰ። ሀገሪቱ የተዋሲውን ስርጭት ለመግታት የምታደርገው ጥረት ተስፋ ሰጪ ነው ተብሏል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። የአሜሪካ ጦርም ወደ ኢራን የሚጓዙ ነዳጅ ጫኝ መርከቦችን እያደናቀፈ መሆኑን ገልጿል። እስራኤል በበኩሏ ኢራን በሳት እየተጫወተች ነው ስትል ዝታለች። ዜናው በዝርዝር። በኦሮሚያ ክልል አርሲ ዞን እየሰፋ መጣ ያሉትን ጥቃት የመንግስት የጸጥታ አካላት ያላቸውን መዋቅር ተጠቅመው እንዲያስቆሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጠየቁ። ቀዳማዊ ፓትርያርክ አቡነ ማትያስ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ዛሬ ባወጡት መግለጫ በአርሲ ሀገረ ስብከት በአሰኮ፣ በሸርካ፣ በሆንቆሎ፣ በዋቤና በሙኒሳ ወረዳዎች በመንፈስ ቅዱስ ልጆቻችንና በቤተ ክርስቲያን ላይ ስለደረሰው አሰቃቂ ስላሉት ጥቃት የሰሙት በተሰበረ ልብ መሆኑን ገልጸዋል። ቤተ ክርስቲያን ምእመናንን ማጽናናት ሲገባት ራሷን ፈተና ላይ ሆና ተቸግራለች ያሉት ፓትርያርኩ በአርሲ ምድር በተደጋጋሚ የሚፈጸመው በደልና ግፍ በሁላችንም ልቦና እስከ መቼ የሚል ቁጭትና የሐዘን ጥያቄ ፈጥሯል ነው ያሉት። በኦሮሚያ ክልል አርሲ ዞን አሰኮ ወረዳ ባለፈው እሁድና ሰኞ በተከታታይ የዘለቀው የታጣቂዎች ጥቃት ያስከተለውን ጉዳት ማንነታቸው እንዳይጠቀስ የጠየቁ የዓይን እማኝ ለዶይቼ ቬለ እንዲገልጸዋል።
ተኩሱ በጣም ተተኮሰ። ያው መጡ፣ ከባባድ መሳሪያ ነው ያዙት። እዛ ታጣቂዎቹን ገደሉ አንድ ሶስት። ከዛ ሲባል አሁንም ያው የተዋጉ ሽማግሌዎቹ ምንም ሲባል በቃ ቢያንስ የዛ ለታ 9 ሰው ሞተ። ከሌሊቱ 11 ሰዓት ተኩል የተጀመረ እስከ 6 ሰዓት ውጊያ ነው። እዛ ከተማው ላይ ስንደርስ ያው የተዘረፈው ተዘራርፏል። አንድ ንብረት የለም። ከብትም 150 ነው የሚቀመጠው። 4, 5, 6, 10, 2, 3, 4 ያለገበት የለም። ሰው በፍራቻ ገባ። የተገኘውን አስከሬን አነሳ።
በተጠቀሰው ስፍራ በተፈጸመው ጥቃት በሰዎች ህይወትና ንብረት ላይ ከደረሰው ጉዳት በተጨማሪ ከመቶ ዓመት በላይ ያስቆጠረ አንድ ታሪካዊ ቤተ ክርስቲያን መቃጠሉ፣ አንዱ ደግሞ መዘረፉን የአርሲ ሀገረ ስብከት ትናንት ባወጣው መግለጫ አስታውቋል። ከ280 በላይ አባወራዎችም ከቤት ንብረታቸው ተፈናቅለው ወደ አጎራባች ቀበሌዎች መሰደዳቸውን ገልጿል። በኢትዮጵያ የአውሮፓ ህብረት ልዑክና በአዲስ አበባ የሚገኙ የህብረቱ አባል ሀገራት ኤምባሲዎች ግንቦት 24 ቀን 2018 ዓ.ም ምርጫ ያልተካሄደባቸው የምርጫ ክልሎች ድምጽ የመስጠት እድል ይሰጣቸዋል የሚል ተስፋ እንዳላቸው አስታወቁ። በተባለው ቀን ምርጫው መካሄዱንም በበጎ እንደሚቀበሉ የህብረቱ ተልዕኮ መቀመጫቸውን በአዲስ አበባ ካደረጉ 25 ኤምባሲዎች ጋር በጋራ ባወጡት መግለጫ አስታውቀዋል። ምርጫው በተካሄደ በሁለተኛው ቀን የተጠቀሰውን መግለጫ ከህብረቱ ጋር ካወጡ የአውሮፓ ህብረት አባል ሀገራት ኤምባሲዎች መካከል የጀርመንና የፈረንሳይ የዲፕሎማሲ ተልዕኮች ይገኙበታል። የአውሮፓ ህብረት አባል ሀገር ያልሆኑት ካናዳና ኖርዌይ እንዲሁም ስዊዘርላንድም ምርጫን በተመለከተ በመግለጫው አቋማቸውን አጋርተዋል። ሀገራቱ በመግለጫቸው የብሔራዊ ምርጫ ቦርድ፣ የምርጫ ሰራተኞች፣ የፖለቲካ ፓርቲዎች፣ እጩዎችና የሲቪል ማህበራት ተዋናዮች ያበረከቱትን አስተዋጽኦ እንደሚያደንቁም ገልጸዋል። የአፍሪቃ ህብረትና የምስራቅ አፍሪቃ የልማት በይነ መንግስታት ባለስልጣን ኢጋድ እንደ ዓለም አቀፍ ታዛቢዎች ያላቸውን ጠቃሚ ሚና እንገነዘባለን ያለው የጋራ መግለጫው ዘገባዎቻቸውን በጉጉት እንደሚጠብቅም አስታውቋል። በአንጻሩ ጠቅላላ ምርጫውን የጨረባ ምርጫ ያለው ትብብር ለኢትዮጵያ አንድነት የተባለው ፓርቲ ምርጫው ዴሞክራሲን አያዋልድም መፍትሄም አይፈይድም ሲል ዛሬ ባወጣው መግለጫ ተችቷል። ዴሞክራቲክ ኮንጎ ውስጥ በኢቦላ መያዛቸው የተረጋገጠ ሰዎች ቁጥር 343 ደረሰ። በተደረጉ ምርመራዎችም በተዋሲው መያዛቸው የተጠረጠረ በመቶዎች የሚቆጠሩ መሆናቸው ተገልጿል። ተዋሲው እንዳይዛመት የሚደረገው ጥረት ውጤት እያሳየ እንደሆነ የዴሞክራቲክ ኮንጎ የጤና ሚኒስትር ሮጀር ካምባ ተናግረዋል። ሳቸው እንደሚሉትም አሁን በኢቦላ መያዛቸው የተረጋገጠው ሰዎች ቁጥር ቀደም ሲል ከተገመተው በታች ነው። ግርታን ለማስወገድም ሚኒስትሩ እንደተናገሩት መንግስታቸው ከእንግዲህ በተዋሲው መያዛቸው ያልተረጋገጠ ሰዎችን ቁጥር ይፋ ያደርግም። ይበንዲ እንዳለም ወረርሽኙ በተቀሰቀሰበት አቅራቢያ በሚገኘው የጎረቤት ዩጋንዳ ግዛት ስጋቱ ከፍተኛ መሆኑ እየተገለጸ ነው። በዚህም ምክንያት የድንበር ላይ መቆጣጠሪያ ጣቢያ ተዘጋጅቷል። በአካባቢው በበጎ ፈቃደኝነት ከተሰማሩት የቀይ መስቀል ባልደረቦች አንዱ ሁኔታውን እንዲገልጾታል።
ኦኬ ኢን ኖርዝ ኪቭ ፕሮቪንስ
በሰሜን ኪቡ መያዛቸው የተረጋገጠ እስካሁን 19 ናቸው። በዚህና በቤኒ መካከል 100 ኪሎ ሜትር ነው። እዚያ ሶስቱ መያዛቸው ተረጋግጧል። በሽታው ሁላችንንም ጎርቶናል። ዩጋንዳ ውስጥ በተዋሲው መያዛቸው የተጠረጠሩ አሉ። እዚያም እንዲሁ የሚጠረጠሩ አሉ። ስለዚህ በየጊዜው መረጃ እንለዋወጣለን።
የዩጋንዳ ቀይ መስቀል በጎ ፈቃደኞችን ማህበረሰብ ውስጥ በማሰማራት ስለ ተዋሲው የመተላለፊያ መንገዶች እንዲያስተምሩ ያደረገ መሆኑ ተገልጿል። የምታደምጡት ዶይቼ ቬለ ዲደብሊውን ዜና ነው። የአውሮፓ የበሽታዎች መከላከልና ቁጥጥር ማዕከል ኢሲዲሲ በማዕከላዊ አፍሪካ አካባቢ የተቀሰቀሰው የኢቦላ ወረርሽኝ ለአውሮፓ ነዋሪዎች ስጋቱ አነስተኛ ነው አለ። የማዕከሉ ዳይሬክተር ፓሜላ ሬንዲ ቫግነር እንደተናገሩት የተለየ የኢቦላ ተዋሲ ዝርያ ዴሞክራቲክ ኮንጎና ዩጋንዳ ውስጥ እየተዛመተ ነው። ምንም እንኳን የወረርሽኙ ስርጭት ስጋቱ ለአውሮፓ ዝቅተኛ ቢሆንም አሳሳቢ በመሆኑ የመከላከል እርምጃዎች እየተወሰዱ መሆኑን ገልጸዋል።
The risk currently for the wider public in Europe is very low.
በአሁኑ ጊዜ ለአብዛኛው የአውሮፓ ነዋሪ ስጋቱ በጣም ዝቅ ያለ ነው። ሆኖም ግን ይህን በግልጽ መናገር ፈልጋለሁ። ይህ ወረርሽኝ እጅግ አሳሳቢ ጉዳይ ነው። አንደኛ ያለመረጋጋትና የጸጥታ ችግር ባለበት አካባቢ ነው የተከሰተው። ሁለተኛ ተዋሲው ቡንዲ ቡጋዮ ነው። ሶስተኛ በቅኝት በመመርመር እንዲሁም በተዋሲው በተጎዱ ሀገራት የሰዎችን አድራሻ በማግኘት ረገድ ከፍተኛ ተግዳሮት አለ። ይህን ውስብስብ ሁኔታ ከግምት በማስገባት ካለፈው የኢቦላ ወረርሽኝ ባገኘነው ተሞክሮ ላይ ብቻ መደገፍ አንችልም። ይህ በጣም ወሳኝ ነጥብ ነው። በአስቸኳይ ከዚህኛው ወረርሽኝ ከቦታው መማር ይኖርብናል። ለወረርሽኙም ተገቢውን ምላሽ የምንሰጥበትን ስልት መቀየስ አለብን።
በዛሬው ዕለት ኢራን ኩዌት ላይ በሰው አልባ አውሮፕላኖች ባደረሰችው ጥቃት አንድ ሰው ሲገደል ዋናው የአውሮፕላን ማረፊያዋ ጉዳት ደረሰበት። በጥቃቱ በርካቶችም ተጎድተዋል። የኩዌት አውሮፕላን ማረፊያ በእሳት መያያዙን ተከትሎም የበረራ እንቅስቃሴ መገታቱ ነው የተገለጸው። የኢራን አብዮታዊ ዘብ ለጥቃቱ ኃላፊነቱን የወሰደ ሲሆን ድርጊቱን የፈጸመው አሜሪካ በኢራን የነዳጅ ማጓጓዣዎች ላይ ላደረሰችው ጥቃት አጸፋ መሆኑን አስታውቋል። በተጨማሪም በመካከለኛው ምስራቅ በሚገኙ የአሜሪካ ወታደራዊ ሰፈሮች ላይም ጥቃት መቀጠሉን ገልጿል። የኢራን ባለስልጣናት በበኩላቸው ጥቃቱ ተጠናክሮ መቀጠሉን ያመለከቱ ሲሆን ከአደራዳሪዎች ጋር መነጋገር ማቆማቸውን መግለጻቸውን የሀገሪቱ የዜና አውታር ይፋ አድርጓል። የተጀመረው የተኩስ አቁም ስምምነት በሁሉም አካላት ተጥሶም ጥቃት መቀጠሉን ገልጸዋል። የአሜሪካን ጦር በበኩሉ ወደ ኢራን የሚጓዙ ነዳጅ ጫኝ መርከቦች ላይ ጥቃት ማድረሱን አስታውቋል። የዛሬው ሰባተኛ እንደሆነም አመልክቷል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ግን ጦርነቱን ለማስቆም ድርድሩ ቀጥሏል እያሉ ነው። የእስራኤል ጠቅላይ ሚኒስትር በበኩላቸው ኩዌት ላይ ጥቃት ያደረሰችው ኢራን በእሳት እየተጫወተች ነው ሲሉ ዝተዋል። ይህ ዶቼ ቬለ ነው። ከዶቼ ቬለ ዜናውን ለማጠቃለል ዋና ዋናዎቹን በድጋሚ እንሆ። በኦሮሚያ ክልል አርሲ ዞን እየሰፋ መጣ ያሉትን ጥቃት የመንግስት የጸጥታ አካላት ያላቸውን መዋቅር ተጠቅመው እንዲያስቆሙ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ጠየቁ። በኢትዮጵያ የአውሮፓ ህብረት ልዑክና በአዲስ አበባ የሚገኙ የህብረቱ አባል ሀገራት ኤምባሲዎች ግንቦት 24 ቀን 2018 ዓ.ም ምርጫ ያልተካሄደባቸው የምርጫ ክልሎች ድምጽ የመስጠት እድል ይሰጣቸዋል የሚል ተስፋ እንዳላቸው አስታወቁ። ዴሞክራቲክ ኮንጎስ በኢቦላ መያዛቸው የተረጋገጠ ሰዎች ቁጥር 343 ደረሰ። ሀገሪቱ የተዋሲውን ስርጭት ለመግታት የምታደርገው ጥረት ተስፋ ሰጪ ነው ተብሏል። ኢራን በመካከለኛው ምስራቅ በሚገኙ የአሜሪካ የጦር ሰፈሮች ላይ የምታደርሰውን ጥቃት አጠናክራ ቀጥላለች። የአሜሪካ ጦርም ወደ ኢራን የሚጓዙ ነዳጅ ጫኝ መርከቦችን እያደናቀፈ መሆኑን ገልጿል። እስራኤል በበኩሏ ኢራን በእሳት እየተጫወተች ነው ስትል ዝታለች። ዜናው አበቃ።